የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያልን የተለመደውን የዘወትር ሰላምታችንን እያስቀደምን የኢትዮጵያ አንድነት ሬዲዮ የዛሬ የነሐሴ 14 ቀን 2009 ዓ.ም ተምረት ወይንም እንደ አውሮፓውያን አቆጣጠር የኦገስት 20 2017 ቅንብራችንን ይዘን ቀርበናል። በቅድሚያ በ15 ቀኑ የተዘጋጀ የሚቀርበው ተታሪክ ማህበር ይቀርባል። በመቀጠልም የሳምንቱ ዋና ዋና ዜናዎች ይደመጣሉ። ተዜናዎቹ በኋላ በአገራችን ግዚያዊ ሁኔታ ዙሪያ ሰፋ ያለ ውይይት ይኖረናል። በውይይቱ ላይ የሚሳተፉት የኢትዮጵያ አንድነት ሬዲዮ የቦርድ አባላት ናቸው። አድማጮቻችን የስርጭታችንን ሙሉ ሰዓት ተኛ ጋር እንድትቆዩ የዘወትር ግንኙነታችን በማስቀደም የዕለቱን ስርጭት አሁን ጀምረናል።
Thank you.
ተታሪክ ማህደር አድማጮቻችን እንደምን ከረማችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህም ምሽት የዚህ ዝግጅት ክፍለ ጊዜ ዋልድባ እመግሁሳን ወግሁሳት እንዴት ከረምሽ በሚል አርዕስት ፕሮፌሰር ጌታቸው ኃይለ ያቀረቡትን ታሪካዊና ትዝተነ ቀስቃሽ ጽሑፍ ይዘን ቀርበናል። ዋልድባ እመግሁሳን ወግሁሳት እንዴት ከረምሽ ይሆን? ተትዝተይ ፕሮፌሰር ጌታቸው ኃይለ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ረጅም ታሪኳ የጥቃት ነፋሳት ሲዘንቡባት፣ የአፍራሽ ዝናባት ሲዘንምባት ምንም ነገር እንዳልደረሰባት ሆና እኛ ዘመን የደረሰችው መሰረቷ በአለት የሚመስሉ ጠንካራ ቅዱሳን ገዳማት ስለተገነባ ነው። ተዋናዎቹ ገዳማት አንዷ የግሁሳንና የግሁሳት እናት ቅድስት ዋልድባ ናት። መሰረቷ ኮከበ ገዳም ተተባሉት ሰባት ሳሙኤሎች አንዱ የሆኑት ብፁዕ ቅዱስ አቡነ ሳሙኤል ተቅድስናቸው የተነሳ የዱር አራዊት ይታዘዛቸው ነበር ይባላል። ጾም፣ ጸሎት፣ ስግደት ስላደከማቸው መንፈሳዊ ተልኳቸውን የሚያደርሱት አናብስትን ፈረሳቸው አድርገው ነበርም ይባላል። አቡነ ሳሙኤል ሲጸልዩ እመቤታችን ትገለጽላቸው እንደነበር በተአምረ ማርያም ተመዝግቧል። በዚሁ ልምድ ተዕለታት አንድ ቀን ተገልጻላቸው እንዲህ ብላቸዋለች። ይችን የምትጸልያትን ጸሎትና ቅዳሴን በሕይወትህ ዘመን ሁሉ ምን ጊዜም እንዳትተዋቸው፣ የመንፈስ ልጆችህም እንዳይተዋቸው እዘዛቸው። በዚህ ቅዳሴ ስሜን የሚጠራውን በሙሉ ልቤ ይወደዋል ብላቸዋለች። ይኸውም ሲታወቅ ዛሬ በዋልድባ በቃሉ ያጠና በቃሉ፣ በቃሉ ያላጠና በመጽሐፈ ቅዳሴ ማርያም ይህን ሳይደግም የሚውል የለም ይላል የቅዳሴ ማርያም ትርጓሜ መቅድም በማለት ጌታቸው ኃይሌ ጽሑፋቸውን ያስተዋውቃሉ። ትርጓሜው ቅዳሴ ማርያምን ተተከዜ ወዲህ ማን አምጥቶልናል ይልና ሲመልስ ሳሙኤል ዘህቅለ ዋሊ ሳሙኤል ዘገዳመ ዋሊ ነው ይላል። እነዚህን ጥቅሶች በአንድነት ስናያቸው ራሱን ቅዳሴ ማርያምን የደረሰልን እንደሚባለው አባ ሐርያቆስ ኤጲስቆጶስ ዘሀገረ በሐንሳ ሳይሆን አባ ሳሙኤል ዘገዳሜ ዋሌ ናቸው ወደ ማለት ይመራናል። አባቶቻችን ተትህንትህናቸው የተነሳ ድርሰታቸውን ለሌላ አባት እንደሚሰጡ ወይም ስማቸውን ደብቀው አንድ ስሙን ያልተናገረ ርቱዕ ሃይማኖት የደረሰው ብለው እንደሚያልፉት የርቱዕ ሃይማኖት ድርሰቶችና ሌሎቹ ቅዳሴዎች ይመሰክራሉ። ትሁታን አባቶቻችን የሚፈልጉት ሥራቸውን አምላካቸው ብቻ እንዲያውቅላቸው ቢሆንም ታላላቅ የድርሰት አስተዋጽኦ ያደረጉ አባቶቻችን እነማን እንደነበሩ ብናውቃቸውና ብናከብራቸው ክብራቸው ለኛም ይተርፋል እንጂ አይቀንስም ይላሉ ጌታቸው ኃይሌ። ይህ ጥቅስ የሚያስታውሰን ሌላው ቁም ነገር እንደ ዋልድባ ያሉ ገዳማት ኢትዮጵያን የሚጠቅሙት በጸሎታቸውና ነገስታቱ ፈሪሃ እግዚአብሔር እንዲያድርባቸው መገሰጽ ብቻ ሳይሆን የግዕዝ ስነ ጽሑፍ ምንጭም መሆናቸው ነው። ገዳማቱ ከፊደል ቆጠራ እስከ ዩኒቨርሲቲ ደረጃ የሚገመቱ ትምህርቶች ይሰጥባቸው ነበር። መምህራት ያስተምራሉ፣ ድርሰት ይደርሳሉ። ግብጽ፣ ሶሪያ ድረስ ሄደው ቅዱሳት መካናትን ተሳልመው በሰላም ተተመለሱ። እዛ የሚገኙትን አዳዲስ ድርሰቶች ወደ ግዕዝ ተርጉመው ያመጡልናል። ኢትዮጵያን ተጥንት ሀገሮች አንዷ ያደረጋትና በእውቀት ምንጭነት በዓለም ፊት ያስከበራት የነዚህ ገዳማት መነኮሳት ጥረት ነው። ለኢትዮጵያ የሚያስብ መንግስት የነዚህን ገዳማት ብሔራዊ ውለታ ተገንዝቦ ተንበርክኮ እጅ ነስቶ ይንከባከባቸዋል እንጂ እንደ ጠላቶቻቸው ሲያጠቃቸው አምላካቸው ዝም አይልም። ለገዦች ቢጸልዩም ወአምላከንህ ፍያረምም አምላካችን ይህን በደል እያየ ዝም አይልም የሚለውን ጸሎት ዳዊት ሲደግሙ አይዘሉትም። ዝም አይልም ማለታቸው ይበቀላል ማለታቸውም ነው በማለት ጌታቸው ኃይሌ ትርጉሙን ያስረዱናል። የዋልድባ ገዳም መንፈሳዊ ጥንካሬ የተመሰረተችበት ቦታ ነው። እንደሚታመነው ቅድስት ማርያም ቅዱስ ዮሴፍና ሰሎሜ ሕፃኑን ክርስቶስን ተንጉስ ሄሮድስ ቁጣ ወደ ግብጽ ያሸሹ ጊዜ ወደ ኢትዮጵያ መጥተው ነበር። ያረፉትም ዋልድባ ነበር ይባላል። የገዳም ኑሮ ስጋን በመበደል ነፍስን ማዳበር ቢሆንም አቡነ ሳሙኤል ለዋልድባ ገዳም ያቋቋሙት ሥርዓተ ብህቱና ለላቀ ለመጠቀ ፍጻሜነት ምሳሌ ሆኗል። ለገዳሙ የመረጡት ቦታ ፍጹም ቆላ ነው። በወጣትነት እድሜ አንድ ጊዜ እንኳን ደርሼ የተመለከትኩት በብዙ ደካም ነው ይላሉ ጌታቸው ኃይሌ። ግራኝ ብዙ ገዳማትንና ያቀፉትን ብሔራዊ ቅርስ ሲዘርፍና የቀረውን የእሳት እራት ሲያደርግ ዋልድባ መድረስ ያልቻለው ቦታዋ በቀላሉ የማትበገር ስለሆነች ነው። የቃቤቱ እንደሚያሳየው ጥንታዊ መጽሐፍትም ተርፈዋል። ትርጓሜ ዳዊት በግዕዝ ለመጀመሪያ ጊዜ ያየሁት እዚህ ገዳም ውስጥ ነው ይሉናል ጌታቸው ኃይሌ። የመነኮሳቱ ዋና ምግባቸው ቋርፍ የሚባል ስር ነው። የዚህ ስር ተመምረሩ የተነሳ ለቅምሻ የጎረስኩትን መዋጥ አልቻልኩም ነበር። መነኮሳቱ ግን የድንች ያህል ይመገቡታል። በዋልድባም ይዘፈናል የሚባለውን ተረት ማንም ያውቃል። ግን ተረቱ ዋልድባን የትህርምት መጨረሻ እንዳደረጋት ብዙ ሰው ልብ አይለው ይሆናል። እዛ ትህርምት በዛበት ቦታ እንኳን ለማለት ነው በማለት በዋልድባ ይዘፈናል የተባለበትን ምክንያት የዚህ ጽሑፍ ደራሲ በተጨማሪ ያስረዱናል። ስለ ትህርምቱ ጽናት ለምሳሌ ያህል የዋልድባና የሌላ ገዳማት ሰዎች ተሰጡት ምስክርነት ውስጥ በቅርቤ ያገኘሁትን ልጥቀስ በማለት ጌታቸው ኃይሌ የሚቀጥሉትን ዝርዝር ያቀርባሉ። አንድ ጊዜ አባ ከናፍረ ክርስቶስ የሚባሉ የደብረ ውቅሮ መምህር ተዞጋ አበመኔት ተአቡነ አካለ ክርስቶስ ዘንድ ሄደው እንዲህ ሲሉ ኃጢአታቸውን ይናዘዛሉ። አባቴ ሆይ በፍርድ ቀን በዛች በእግዚአብሔር ቀን በዛች በቀላል ደስታ ቀን በዛች በማያልቅና በማያልፍ ከባድና አስደንጋጭ የሐዘን ቀን የሚደርስብኝን የሥጋ መቅሰፍትና የነፍስ ሞት አንድ ሌሊት ትዝ ሲለኝ ተሃገሬ ተነስቼ የገሰገስኩ ተገዳመ ድባ ዘጸዋሊ ተዋልድባ ገዳም ገባሁ። የገዳሙ ጽናት በጣም ስላስጨነቀኝ ወደ ኋላ ተመለስኩ። ርፊዞ ወደ ኋላ የሚያርስ የለም የእግዚአብሔር መንግሥት ቀጥታ ናትና ሉቃስ ምዕራፍ 9 ቁጥር 62 ያለውን ተላለፍኩ። አባቶችም አንድ ሰው ተመነኮሰ በኋላ ወደ ዘመዶቹ አይመለስ፣ አገር ለአገር ማይዞር፣ አገር ለአገር የሚዞር መነኩሴ ሐሳዊና ያጋንን ተረዳት የክርስቶስን ስም ሻጭም ነው ይላል። ታሁን ጀምሮ ጓልድባ መመለስ ባልችልም ታለማውያን ጋር መኖር አልፈልግም። አንተ በዚህ በገዳምህ አኑረኝ በመውትም እዚህ ቀበረኝ ሲሉ ተናዘዙ። ሁለት የደብረ ዞጋ አበመኔ ታቡነ አካለ ክርስቶስም የምንኩስና ህይወታቸውን ሲጀምሩ ወደ ዋልድባ ለመሄድ ተነስተው እንደነበረ ታሪካቸው እንዲህ ሲል ይናገራል። ያቡነ አካለ ክርስቶስን አባትነት በማድነቅ ብዙ ሰው ሲከባቸው በመበሳጨት እንዲህ አሉ። ተብዙ ሰው መሃል መኖር ምን ይጠቅመኛል? ህሊናዬ የእግዚአብሔርን ተማሰብ የሰዎችንና የፍቅራቸውን ወደ ማሰብ ይሳብ የለምን? ሞትን ተማሰብ የዓለም ደስታንና ረጅም እድሜ ወደ መጓጓት ይሳብ የለምን? ታሁን ጀምሮ ወደ ገዳመ ድባ ዘእፀዋሊ ወደ ዋልድባ ገዳም ሄጄ በባህታዊነት ኃጢአቴን እያስታወስኩ መኖር አለብኝ አሉ። ይህንን ሐሳብ ለብቻቸው ሆነው ተወሰኑ። በኋላ ጉዟቸውን ጀመሩ። ሊማሊሞ ተሚባል የአካባቢ በር ሲደርሱ እንዲህ የምትል ድምፅ ተሰማይ ሰሙ። ያልታዘዘልህን ሌላ ገዳም አትፈልግ አትመኝ። በፊት ወደም ነበርክበት ገዳምህ ተመልሰህ ሂድ። ወደ ሰማያዊ ትርስትህ እስትሄድ ድረስ ምድራዊት ክፍልህና ርስትህ እሷ ናት። ይህን ቃል ሲሰሙ ወደ ገዳማቸው ተመልሰው በጾም በጸሎት በብዙ ትርምት ነፍሳቸውን ሲያደክሟት ቆይተው ማህደረ ማርያም ወደ ምትባለው ገዳም ሄደው የምንኩስና ልብሳቸውን በጻድቁ በአባ ሕርያቆስ እጅ ለብሰው አንድ ጊዜ እንኳን በምንም ምክንያት ተዘጉት ባታቸው ሳይወጡ ኖሩ። 3 አቡነ አካለ ክርስቶስን ገድል የጻፉላቸው አባ ኢሳያስም የዋልድባን ሕይወት ቀምሰውታል። እንዲህ ሲሉ ጽፈውልናል። ተዛ በኋላ ወደ ገዳመ ድባ ዘእፀዋሊ ደብረ ዋልድባ ሄጄ ራሴን የማህበሩ አለቆች ለታዛዥነት አቀረብኩ። በተቻለኝም መጠን ታዘዝኳቸው። ግን እግዚአብሔር እዛ መኖርን ሳይፈቅድልኝ መሬቷንም ክፍሌ ሳያደርግልኝ ጊዜ ወደ ሴኮ ገዳሜ ተመልሼ ብዙ ዘመን ኖርኩ። 4 አንድ የዞጋ ገዳም ደቀ መዝሙር ለጉብኝት ተዋልድባ ገዳም ወደ መጡ መነኮሳት ዘንድ ሄዶ እንዲህ አላቸው። አባቴ ሆይ ወደ ዋልድባ ገዳም ስትመለሱ አብሬያችሁ ለመሄድ እና እዛ ለመኖር በመጨረሻም ረፍቴና መቃብሬ እዛ እንዲሆን እፈልጋለሁ አላቸው። እነዛ መነኮሳት እንዲህ አሉት። ይቺ ገዳመ ዋልድባ አስጨናቂ ናት። የሚቀርቧትን እንደ እሳት ታቃጥላለች፣ እንደ በረዶ ትቀዘቅዛለች። የሚርቋትን ደግሞ በልባቸው ውስጥ ታድርና እንዲመኟት እያደረገች ምኞት ሆና ትቀራለች። እዛሽ ገዳም ውስጥ መኖር አይቻልህም አሉት። እሱም አባቶች ሆይ ልቤን አትስወርብኝ፣ እግዚአብሔር ያስችለኝ ይሆናል አላቸው። እነሱም እንዲህ ታስገደድህንስ? በል ተገዳም አባታ አስፈቀደ፣ ተፈቀዱልህ አብረህን ትሄዳለህ አሉት። በዚህ መሃል የገዳሙ አስተዳዳሪ አባት ወልደ መድህን ደቀ መዝሙሩን ጠርተው እንዲህ አሉት። ልጅ ሆይ የምትፈልገውና የምትመኘው ነፍስህን ስለ ንጽህት ንስሐ ለማስጨነቅ ተሆነ እዛ ሄደህ ቋርፍ በመብላት ፈንታ እዚህ የዘንጋዳ ዳቤ ጋግርና በመጠኑ ቅመስ፣ ውሃም በመጠኑ ለክተህ ጉሮሮህን አቀዝቅዝ። እንዲህ አድርገህ ሆድህን ተተቆጣጠርክ ተስፋ ይኖርሃል አሉት። የዋልድባ ገዳም መች እንደተመሰረተ አስተማማኝ ታሪካዊ ሰነድ ባይኖርም ስመጥርነቷ በገድለ አቡነ አብየ እግዚእ፣ በገድለ አቡነ ያፍቅረነ እግዚኦ፣ በገድለ አቡነ ተክለ ሃይማኖት፣ በገድለ አቡነ ፊልሞና በሌሎች ቅዱሳን ገድላት ውስጥ ተመዝግቧል። ገዳማቱ የቤተ ክርስቲያኗ መሰረት የመሆናቸውን ያህል ቤተ ክርስቲያንም የመንግስት አምድ ነበረች። ስለዚህ የመንግስቱና የቤተ ክርስቲያኒቱ ባለስልጣኖች ሀገር የሚመሩት አብረው በመመካከርና በመተሳሰብ ነበር። በዛ ሰላማዊ ግንኙነት ዘመን የመኳንንቱ ታላቁ ትሩፋታቸው ለገዳማቱ ጉልት ወይም ሪም መጎለትና በቅዱሳኑ መነኮሳት መባረክና በጸሎታቸው መተማመን ነበር። ገዳማቱ ርስቱን ተሁለት ጥቅም ላይ ያውሉታል። አርሰው አምርተው የምርቱን አንዱ ክፍል ለኑሯቸው ያደርጉታል። ሁለተኛው ክፍል ደግሞ ቁጥራቸው ከፍ ያለ ድኩማን ይረዱበታል። የዛሬዎቹ የመንግስት ባለስልጣን ለገዳማቱ ርስት ጎልተው በቅዱሳን አበው መባረክ ባይፈልጉም ዘመናዊውን የምርት አመራረት አስተምረዋቸው የተለመደውን የድኩማን እርዳታቸው በይበልጥ እንዲያስፋፉ ማድረግ ብሔራዊ ግዴታቸው ነበር። እነሱ ግን ይህን በማድረግ ፈንታ ጉልታቸውን ቀምተው ለራሳቸው መበልጸጊያ አደረጉት። ሌላውን የህዝብ መሬት እየቀሙ ለውጭ ሀገር ቱጃሮች ርስተ ጉልት አደረጉት። ይህ መቅሰፍትን በራስ ላይ ማምጣት ነው። እግዚአብሔር የትርዝርተኞችን ልቦና መልሶልን ያስባውን መቅሰፍት እንዲመልሰው እንጸልያለን። ዋልድባም እንደነ ወጽፍ ስሟ ብቻ እንዳይቀር አምላኳን እንማጸናለን በማለት ጌታቸው ኃይሌ ጽሑፋቸውን ይደመድማሉ። አድማጮቻችን፣ በዚህ አጋጣሚ የፍልሰታን ጾም በስግደት በጾም በሱባኤና በጸሎት ለምታሳልፉ ሁሉ ብርታቱና ጥናቱን እንዲሰጣችሁ እንመኛለን። እኛም የዚህን ምሽት የዚህ ክፍለ ጊዜ በዚህ እንዘጋለን። ቀጣዮቹን የምሽት ዝግጅቶች አብራችሁን በጥሞና እንድትከታተሉ እንጋብዛችኋለን። መልካም ምሽት።
¡Suscríbete al canal! ደሞ ይሰው
አይዞ
አድማጮቻችን ከዚህ ቀጥለን የሳምንቱ ዋና ዋና ዜናዎችን አስተምጣለን። በየመን ባልሰላጤ 210 ኢትዮጵያውያን ወደ ባህር ተወረው ህይወታቸው እንዳልፍ መደረጉን የዓለም አቀፍ የስደተኞች ድርጅት IOM ገለጸ። የዓለም አቀፍ የስደተኞች ድርጅት ባወጣው ሪፖርት ላይ ከሳምንት በፊት የየመን ግዛት በሆነችውና ሻባብ ተብላ በምትጠራው አካባቢ ብቻ 160 ኢትዮጵያውያን በጀልባ ሲጓዙ የባህር ወንበዶች ወደ ባህሩ ወርሯቸው ለህልፈት ተዳርገዋል ብሏል። ያስከፊ ድርጊት ከመከሰቱ አንድ ቀን ቀደም ሲል 50 ኢትዮጵያውያን በስደተኞች በተመሳሳይ ሁኔታ ህይወታቸው ማለፉን ማስተዋቋል። IOM እስከዛሬ ድረስ ባደረገው ፍለጋ ወደ ባህሩ ከተጣሉት 210 መካከል የሁለት ወንዶችና የአራት ሴቶች አስከሬን ብቻ ማግኘቱንም ገልጿል። የተባበሩት መንግስታት ድርጅት የስደተኞች ድርጅት እንዳስታወቀው ከሆነ በአመት በሺ በላይ የሚደርሱ አፍሪካውያን ስደተኞች በዚህ አካባቢ ያቋርጠው ሲሆን ህይወታቸውን እንደሚያጡ ገልጿል። በየመን በተነሳ የሶስት ጦርነት ምክንያት አካባቢው ወንበዶች መናኸሪያ በመሆኑ ኢትዮጵያውያን ከጦርነቱ ለመሸሽ የሚያደርጉት ጥረት ለከፋ መከራ ጋልጧቸዋል ብሏል። የትግራይ ያና ገዛዝ የሰብአዊ እርዳታ ድጋፍ በማሰባሰብ ስደተኞችን ወደ አገር እንዲመለሱ ለማድረግ ጥረት እንዲያደርግ ዓለም አቀፍ የስደተኞች ድርጅት ጥያቄ ቢያቀርብም ምላሽ ባለመስጠቱ ስደተኞቹ በከንቱ ህይወታቸው ላፍቷል ሲል ወቀሳውን ሰንዝሯል። የኢትዮጵያነት ሬዲዮ በዛ አስተቃቂ ሞት ልጆቻቸውን ወንድሞቻቸውን እህቶቻቸውን ዘመዶቻቸውን ያጡትን ፈጣሪ መጽናናት ሚኒስትር ያን ሀዘናችን ገልጻለን። አርባቻችን በመከተል ወደ ቀሩት ዜናዎቻችን እንሸጋገራለን። የትግራይ ያን ያገዛዝ የኢትዮጵያን ውጭ ንግድ እንቅስቃሴ በፖርት ሱዳን በኩል ለማድረግ ከሱዳን ጋር ውል ማድረጉን ገለጸ። ከውጭ ንግድ ድርሻ 50%ውን በፖርት ሱዳን በኩል ለማድረግ ወደብና የቃዎች ማራገፊያ መረት ተመርቻለሁ ይምለው ወያኔ እስከዛሬ ድረስ ከፖርት ሱዳን ወደ መቀሌ የሚገባውን የዝርፊያ ኬላ በበለጠ አሳድጎ የታላቋ ትግራይን ወደፊት እቅድ ተፈጻሚ ለማብሰር የሚያደርገው መሰናዶ ለመሆኑ ብዙዎች ይስማሙበታል። በሱዳኑ አልባሽርና በወያኔ መካከል ኢትዮጵያን የሚጎዱ የተለያዩ ውሎች ተፈራርሙ ሲሆን ይሁን ግን በበለጠ ወያኔ ዝርፊያ እንዳይካሄድበት አመቹ ሁኔታ እንዲፈጠርለት አቅሮ የተንቀሳቀሰ ለመሆኑ ግልጽ አድርጎታል ብለዋል። ከዚሁ ጋር ታይዞ የአባይ ግድብ ግንባታ ስራ እክል ስለገጠመው ሱዳንን ከግብጽ ለመነጠል የተደረገ የጥቅም ትስስር ለመሆኑ ብዙዎች ይስማሙበታል። ጅቡቲ ወደባን ለአረብ ኤምሬትስ በማስተላለፏ ምክንያትና ሳውዲ አረብ ኤምሬትና ኤርትራን ጨምሮ በጅቡቲ ላይ ተጽዕኖ ያሳደሩ ጂኦፖለቲካው ተለዋጭነት ያስከተለው መዘዝ አዳዲስ ወደቦችን ወደ ማፈላለጉ ገፍቶናል የሚለው ወያኔ በኬንያ ሞምባሳና በሶማሊላንድ በርበራ ላይም ሲያማትር ቆይቶ ይታወሳል። ከፖርት ሱዳን ወደ መሃል ኢትዮጵያ ለማስገባትም ወደ ወጭ ለመላክ ለታላቋ ትግራይ ወደብ ክፍያና ቀረጥ በመክፈል የሚከናወን በመሆኑ የኢትዮጵያ ህዝብ እቃዎቹ ጋር መናር ተበዳይ እንደሚሆን ብዙዎች ግምታቸውን ይሰጣሉ። እቃዎቹን ከሰሜን ተራራዎች በጭነት መኪናዎች ወደ መሃል አገር ማጓጓዝና በባቡር ሀዲድ ከጅቡቲ ማጓጓዝ ልዩነቱ የሰማይና መሬት ይርቃል ያሉ ወገኖች ወያኔ የተደበቀውን የዝርፊያ ኬላ ይፋ ማድረጉ በአንድ ዘር ላይ የቆመ አገዛዝ ፈላጭ ቆራጭነቱን በግልጽ አሳውቋል ብለዋል። የትግራይ ያና ገዛዝ ከፍተኛ ስልጣን ያበቃቸው ካድሬ ሚኒስትሮቹን በአምባሳደርነት ማዕረግ መበተኑን ከሰሞኑ ይፋ አደረገ። በሽመቱ መሰረት የትግራይ ያነ ባስልጣናት ሀብት የሚያካብቱባቸው ሀገሮች እንደቀደሙት ግዛቶች ሁሉ ትግሮችን አስቀምጠውበታል። በቻይና እና ዱባይ ወያኔ ትግሮችን ተተኩበት ተደርጓል። የትግራይ ያነ ስልጣን ከያዘበት ወቅት አንስቶ በእነዚህ ሀገሮች የሚሸሙ ትግሮች ብቻ እንደሆኑ በተያዘው ስልት መሰረት ይኸውም ስልት እስራ ላይ ውሏል። እንደሚታወቀው የኢትዮጵያን ጥሩ ሀብት በትግራይ ያኖች እጅ እንዲገባ የሚደረግባቸው ዘዴዎች ከኮንትራክቶች የውጭ ንግድ ገቢና ወጪዎች የገንዘብ ማሸጋገሪያ ባንኮች ሁሉ በእነዚህ ሀገሮች ውስጥ ለሚካሄድ የአምባሳደር ሹመቶችን በወያኔዎች እንዲሆን ከተወሰነ 26 ዓመታትን አስቆጥሯል። ለስካንዲኔቪያን ሀገሮች ስዊድንን ጨምሮ የወያኔ አስመራጭ ቡድን ሊቀመንበር ሆኖ ያገለገለው ካድሬ በአምባሳደርነት ተሹሟል። ቀደም ሲል በአዲሶቹ አምባሳደሮች ቦታ ሲያገለግሉ የነበሩት ወደ ኢትዮጵያ እንዲመለሱም ታዘዋል። ካንዳን ምጮች እንደተገለጸው ከሆነ በዋሽንግተን የወያኔ ካድሬ አምባሳደር ግርማ ብሩ ጥሩል ሳይቀበል ተቀማጭነቱን በዋሽንግተን እንዳደረገ ዜናዎች እየተናፈሱ ነው። ከዚህ ጋር በተያያዘ ዜና ደግሞ የትግራይ ወያኔ አገዛዝ በጦርነት ያገለላቸውን ነበር ባስጣኖች ሁሉ ሳይቀሩ ማንንም ከሀገር እንዳይወጣ ትዕዛዝ አስተላልፏል። ከሀገር ርዕሰ ዜና እንደሚጠቁመው ከሆነ ከአገዛዙ በገባው ቆስ የተደናገጡ ባንዳዎች ሁሉ በተስፎቻቸው ለማስወጣት ላይ ናቸው የሚል ነው። ይህ ሁኔታ በደርግ ጊዜ ከደርግ መውደቅ ጋር በተያያዘ መከሰቱም ይታወሳል። የትግራይ ያና ገዛስ ከሰሞኑ እንደገለጸው ከሆነ ውጭ ምንዛሬ ጥረቱ መባባሱን ይፋ አድርጓል። ለዚህም የውጭ ንግድ እንቅስቃሴ ያሽቆለቆለ መምጣት እንደሆነ በአንደኛነት የሚጠቀስ መሆኑን አክሎ ገልጿል። ወያኔ እድገትና የኢንተርፎርሜሽን ብሎ የተለመው ቅዱ እንዳልተሳካ የሚያመለክቱም ማብራሪያዎች ይፋ አድርጓቸዋል። በተለይም ከውጭ ንግድ ጋር ጎን ለጎን የሚሄደው የውጭ ምንዛሬ ማስገኛ ዘርፍ የሆነው የባንክ አገልግሎት ዲያስፖራ የሚልካቸው ውጭ ምንዛሬዎች ግንኙነቶች በከፍተኛ ደረጃ ማሽቆልቆሉን ሪፖርቱ አልደበቀም። ወያኔ የአገር ሀብት ለመመዝበር በቁጥጥር ስር ያዋላቸው የኢትዮጵያ ንግድ ባንክና የኢትዮጵያ ልማት ባንክ በውጭ ምንዛሬ ገቢ ከፍተኛ ቅናሽ እንዳስመዘገቡና ይህም ወያኔ ዘረጋውን የሙስና ኢኮኖሚ ለችግር እንዳጋለጠው የተሰጡ መግለጫዎች ጠቁመዋል። ከዚሁ ከወያኔ ሙስናና ዘረፋ ኢኮኖሚ ጋር ተያያዥነት ካለው ሳንወጣ በወያኔ ዘመን አገሪቷ የተሸከመችው ብድር 23 ቢሊዮን ዶላር መድረሱን ለመረዳት ተችሏል። የብድሩ መጠን በኢትዮጵያ ስም ወያኔ ተፈራረሙ ሲሆን ከዚሁ ዳጋ በተጨማሪ የልማት ድርጅት ተብሎ በወያኔ ስም የተዳደሩትን ለምሳሌ እንደ ኤፈርትና ሌሎችም የልማት ድርጅቶችን የተበደሯቸውን አያጠቃልልም። የውስጣቂዎች እንደሚሉት ከሆነ ወያኔ ከዓለም አቀፍ አበዳሪ ድርጅቶች የሚወስደው በአገሪቱ ስም በልማት ስም ለመሆኑ የተለያዩ መረጃዎችም ቀርበዋል። በአገሪቷ በዕዳ የምትጠየቅበት የልማት ድርጅቶች ዕዳ ሳይጨምር 23 ቢሊዮን ዶላር ዕዳ ተከፋይነቱ በውጭ ንግድ ትርፋማነት ላይ ብቻ ያረፈ ሲሆን ወያኔ የተለያዩ የዘረፋ ዕቅዶችን ለማሟላት ሲል ዕዳው ውዝፍ ሆኖ እንዲቆይ ከአበዳሪዎቹ ጋር ውል የገባ ሲሆን በውሉ መሰረት ወለድ ብቻ እየተከፈለ ያለ ለመሆኑ የውስጣቂዎች ገልጸዋል። የትግራይ ያነ አገዛዝና ግብጽ በአባይ ተፋሰስ ሀገሮች ድጋፍ ለማሰባሰብ በየበኩላቸው ጉብኝቶችን በማካሄድ ላይ መሆናቸው ከሰሞኑ ተገለጸ። የወያኔ ጠቅላይ ሚኒስትር በሱዳን ቆይታ ሲያደርግ የግብጹ ፕሬዝዳንት አልሲሲ ደግሞ በበኩላቸው በታንዛኒያና በሩዋንዳ ቆይታ አድርገዋል። ግብጽ አባይ ተፋሰስ ሀገሮች ትብብር ማዕቀፍ ዙሪያ ያሏትን ጥያቄዎች እየገፋች ሲሆን በዚሁ ተፋሰስ ሀገሮች ትብብር ማዕቀፉ አባላት ስምምነት ላይ ፊርማቸውን ያስቀመጡ አንዳንድ ሀገሮች በግብጽ ጥያቄ ዙሪያ አውንታዊ ምላሽ እየሰጡ ለመሆኑ አንዳንድ ታዛቢዎች ገልጸዋል። በተለይም ዩጋንዳ ከግብጽ ጎን በመቆማ ቀደም ሲል ተፋሰስ ሀገሮች የሆኑት የፈረሙበት ሰነድ እንዲከለስና የአባይ ግድብ ግንባታ እንዲቆም የሚጠይቁ ግፊቶች እየተፈጠሩ እንደሆነም ተደምጧል። የአባይ ተፋሰስ ሀገሮች ማዕከል የስምምነት ሰነድ እንደሚለው ከሆነ በአባይ ተፋሰስ ውሃ ላይ የሚፈጸም ማንኛውም የልማት እቅድ ይደረግ ሲባል የሁሉም ተፋሰስ ሀገሮች ሙሉ ስምምነት ይጠይቃል የሚል ሲሆን፣ ግብጽ ይህን ጉዳይ በአንክሮ አባል ሀገሮች እንዲመለከቱት አጥብቃ እየጠየቀች ነው። የአፍሪካ ሀገሮች እርስ በርስ ወዳጅነት ተለዋጭ ነው ያሉ ወገኖች ቀደም ሲል ግብጽ ከስምምነቱ ፊርማ ራሷን አግልላ ስትወጣ የተስማሙትን ሀገሮች ዛሬ የተለያየ አቋም በመያዝ ወያኔን እየሞገቱት ነው ብለዋል። በግብጽ የአባይ ግድብ ስራ ህልውናዋን የሚጎዳ ከሆነ ይህን ተንተርሶ ለሚከሰተው ችግር ተጠያቂ አልሆነም ስትል ቀደም ሲል መግለጿ ይታወሳል። በመጨረሻም በደቡብ ሱዳን በአዲስ የእርስ በርስ ጦርነት ማግርሸት የተነሳ ከጦርነቱ ለመሸሽ በርካታ ደቡብ ሱዳናውያን ወደ ኢትዮጵያ እየገቡ መሆናቸው ከሰሞኑ ተገለጸ። ከሲቪል ስደተኞች ጋርም የአገዛዙ ጦር አባላትን በመቀላቀል አገራቸውን ጥለው እየወጡ መሆናቸውን አንድ አይን ምስክሮች ዋቢ ያደረገ የዜና ወኪል ገልጿል። ሌሎችም የዜና ማሰራጫ አውታሮች እንደገለጹ ከሆነ ለደቡብ ሱዳን ወታደሮች ሽሽት ምክንያት የሆነው አማጽያኑ ልዩ ልዩ ከተሞችን ለመቆጣጠር በመቻላቸውም እንደሆነ አክለው ገልጸዋል። ጦርነቱ አገርሽቱ ከተጀመረ ወዲህ ከ380,000 በላይ የደቡብ ሱዳን ስደተኞች ወደ ኢትዮጵያ እንደገቡ ተገልጿል። ይህን ቁጥር አስመልክቶ አንዳንድ ታዛቢዎች እንደሚሉት ከሆነ ወያኔ ከሚገባ በላይ አራብቶታል ብለዋል። ምናልባትም ወያኔ ይህን ያደረገው የእርዳታ ገንዘብ ለማግኘት ሲል እንደሆነም ጥርጣሬያቸውን አክለው ገልጸዋል። አብዛኞቹ ስደተኞች ህጻናትና ሴቶች እንደሆኑም ተገልጿል። የተባበሩ መንግስታት የስደተኞች ድርጅት እንደሚለው ከሆነ በደቡብ ሱዳን ሰላም መታጣት ከሀገሪቱ ዜጎች አንድ አራተኛው ወደ ጎረቤት ሀገር ለስደት ዳርጓል ብለዋል። ከሰሞኑ የጦርነቱ መባባስ አንደኛው ምክንያት የደቡብ ሱዳን መንግስት ቀደም ባሉ ድርድሮች ውስጥ ወቅት የገባውን ቃል አለመፈጸሙ እንደሆነና በተለይም ለፖለቲካ እስረኞች ምህረት እንዲሰጥ የተደረገው ስምምነት በተግባር ባለመዋሉ እንደሆነ ታዛቢዎች አስተያየታቸውን ሰጥተዋል። በደቡብ ሱዳን ጉዳይ ወያኔና ዩጋንዳ መንግስት በመፍትሄ ዙሪያ ተለያዩ አቋሞች በመያዛቸው በደቡብ ሱዳን ውስጣዊ ጉዳይና ጦርነቱ እንዲባባስ እጃቸው አለበት የሚለው ክስ እየተደመጠ ነው። አርማጮቻችን የሳምንቱ ዋና ዋና ዘናዎች በዚሁ ይጠናቀቃሉ።
Yeah. አድማጮቻችን በመግቢያችን ላይ እንደገለጽነው ቀጣዩ ስርጭታችን የውይይት ጊዜ ይሆናል። በውይይቱ ላይ እንዲሳተፉ የጋበዝናቸው የኢትዮጵያ አንድነት ሬዲዮ የቦርድ አባላት ናቸው። እዚሁ ስቱዲዮ ውስጥ አቶ ንጉስ ታምራትና እንዲሁም አቶ ተኮላ ወርቁ ከኔ ጋር ይገኛሉ። በቴሌፎን መስመር ደግሞ አቶ ወርቁ መንገሻ ይገኛሉ። በአገራችን የፖለቲካ የማህበራዊና የኢኮኖሚ ዙሪያ አስተያየታቸውን ለአድማጮቻችን ያጋራሉ። በአገሪቷ ውስጥ የሰፈነው የፖለቲካ ውጥረት የተለያዩ መዘዞችን እየሳበ መጥቷል። የትግራይ ያን ያገዛዝ በክፋት ጎዳናዎች እየተመላለሰ የሚያደርጋቸው ጸረ ኢትዮጵያና ጸረ አማራ ተግባሮቹ ከመቼውም ጊዜ በበለጠ አገሪቷን ለከፋ መከራ እየዳረጋት ነው። በሌላ በኩል ደግሞ ለ26 ዓመታት ግፍና ዘረፋ እየፈጸመ ያለውን ዘረኛ አገዛዝ በቃኝ ብሎ ለማስወገድ የተነሳ ኃይል የኢትዮጵያ ህዝብ ሆን አድርጓል። ይህ ኃይል ውስብስቡን የውያኔን የዘር ፍጥጫና ግጭት አሸንፎ ለመውጣት መስዋዕትነቱ የከበደ እንደሚሆን ሁላችንንም ያሳስበናል። በቅድሚያ ጤና ይስጥልኝ ላለሁ አደ እንግዶቼ ሁላችሁንም ይስማችኋል። አቶ ንጉሱ ይስማሃል? ኦኬ ጥሩ። ማይክሮፎኑን ቼክ አድርገው ለማለት ብዬ ነው። በቅድሚያ ለአቶ ወርቁ መንገሻ እስኪ አንድ ጥያቄ ልሰንዝር። አቶ ወርቁ በፖለቲካው በኢትዮጵያ የፖለቲካ ከፍተኛ የሆነና የነቃ ተሳትፎ አለ። በአሁኑ ወቅት አገሪቷ ያለችበት የፖለቲካ ቀውስ እንዴት ገምተዋል? ከዚሁ ጋር በማያያዝ የተቃዋሚ ድርጅቶች ያሉበት ሁኔታስ ምን ደረጃ ላይ ይገኛል ብለህ ትገምታለህ? ሁላችሁንም አንተ ያልኩ እንድጠይቅ ፍቀዱልኝ።
አመሰግናለሁ። እንደምናችሁ እንደመሰነበታችሁ። እንግዲህ እንደጠየቀኝ አቶ ወርቁ በመግቢያው ላይ እንደተነገረው በሀገራችን በኢትዮጵያ ላይ እየደረሰ ያለው የፖለቲካ የማህበራዊ የኢኮኖሚ ግፍና መከራ በየጊዜው እየጨመረ አስደንጋጭ ሁኔታ ላይ ነው። እቺ ሀገር ወዴት እየሄደች ነው ብሎ ለማለት የሚከብድበት ጊዜ ነው። ምክንያቱም ወያኔ የትግራይ ነጻ አውጪ ድርጅት እቺን ሀገር ለማጥፋት የረጅም ጊዜ እቅድ የነበራቸው እቺን ሀገር ለመበታተንና የነሱን ደረቀ ሀገር በዚች ሀገር ገንብተው ለመገንጠል የህልም ቅዠት ነበራቸው። የትግራይ ነጻ አውጪ ድርጅት ብለው ኢትዮጵያን አፈራርሰው ትልቋን ኢትዮጵያ፣ ታሪክ ያላትን ኢትዮጵያ፣ የጥቁር ህዝብ ምልክት የሆነችውን ኢትዮጵያ አጥፍተው የነሱን ክልል ለመመስረት ጫካ ውስጥ ሆነው የተነሰሱት ትግል ዛሬ አገራችንን ያመሰው ይገኛል። ምክንያቱም ላለፉት 26 ዓመታት በዚህም ሬዲዮ በድርጅትም ታግለን ይሄ ነገርና ይሄ ጊዜ ይሄ ዘመን እንደሚመጣ መታገላችን ታሪክ የሚመሰክረው ነው። እንግዲህ ሌላው ኢትዮጵያዊ አልተዘጋጀም አቀመይ ለምን በዚህ ትግል ውስጥ ገብቶ የዜግነቱን ድርሻ አልተፈጸም ነገ በትውልድና በታሪክ ምን ተያያቀ ይሆናል። እነሱ ገና ጫካ ገብተው ጫካ ውስጥ አጀንዳቸው የመጀመሪያው አጀንዳቸው አማራን የኢትዮጵያን ኦርቶዶክስ ተዋህዶን ማጥፋት ነበር። በድርጅታቸውም የጻፉት እነ ሐረጋዊ በርሄ ትግራይ የአማራ መቀበሪያ እንጂ መኖሪያ አትሆንም ጠላታችን አማራና ኦርቶዶክስ ሃይማኖት ነው ብለው ያንን ትግል ላለፉት 26 ዓመት ጫካም ውስጥም ስልጣን ላይም ከመጡ በኋላ እየሰሩበት ነው። የሀገሪቷን ኢኮኖሚ ዘርፈው በሚፈልጉት አቅጣጫ እየመሯት ህዝቡን ለተደራራቢ ችግር አጋልጠውታል። የኢትዮጵያ ኢኮኖሚ ወድቋል፣ ህዝብ ተርቧል፣ ተጠምቷል፣ ይሰደዳል። ሰሞኑን በዚህ በአማራ ነገድ ላይ በጦሌ እየተፈጸመ ያለው የዘር ማጥፋት ወንጀል ብዙ ህዝቦችን ገሏል፣ ቤታቸውን አቃጥለዋል። ገበሬውን ከቤቱ ከንብረቱ ከርስቱ አውጥተው ጥለው ልጆቹን የጎዳና ተዳዳሪ አድርገውታል። በሰላማዊ መንገድ የሚታገሉ ዜጎችን ለምሳሌ የመላው የሚያድ አባል ሚያድ ወደ 25 አመቱ ነው። በዚህ ሀገር ላይ ቅንጅትን የመሰረተ ነው። የሱን አማራሮች ቴሮሪስቶች ናቸው ሽብር ፈጣሪዎች ናቸው ብሎ አስሮ ያሰቃየ ይገኛል። ለምሳሌ እንደናቱ ማሙሸት አማረ ሌሎችንም የወያኔ ግፍና መከራ ብዙ እጅግ በጣም ከመጠን ያለፈ ነው። በኦርቶዶክስ ሃይማኖት ላይ ብዙ ግፍ እየፈጸመ ነው። በገዳማት ላይ ድንግላዊ አባቶችን እየገደለ ነው። አሁን ደግሞ ከወያኔ ጋር የገባ አንድ ሃይማኖት አለ ተሐድሶ የሚባል። ይሄ ተሐድሶ ማለት የኢትዮጵያ ኦርቶዶክስን ለማጥፋት እንደ መናፍቃን በውስጥ በገቡ ካድሬዎችና አስመሳይ ሃይማኖት አባቶች ተሐድሶ ብሎ ሃይማኖቷን ለመበተን ቀናዊነቷን ለማጥፋት ትልቅ ስራ እየሰራ ነው። ስለዚህ የሀገራችን ፖለቲካም ሆነ ኢኮኖሚ ማህበራዊ ኑሮ ምስቅልቅሉ የወጣ ባለፈውም ጊዜ አንድ ወር ሁለት ወር አልሞላውም ቀረጥ ብሎ የጨመረው ነጋዴውን ደሃ አድርጎ በእነሱ በትግርኛ ቋንቋ ተናጋሪ የሆነ ብቻ ነው ሀገሪቷ ላይ ዛሬ እንደ ልቡ የሚዝናናው እንደ ልቡ የሚመነዝረው እንደ ልቡ የሚበላው እንደ ልቡ የሚወጣው እነሱ ብቻ ናቸው። ሌላው ዘር ግን ከመቃብር በታች ልጁን ማስተማር ያልቻለበት ስራ ሰርቶ መኖር የማይችል በተለይ ያማራው ነገድ ላይ ያላቸው ጥላቻ ከምን ጊዜም የበለጠና ሀገሪቷን ወደ ባሰ ችግር እየከተታት መሆኑን ይታየኛል ያስመለከተኛል። አቶ ወርቁ
መልካም መስመር ላይ ትቆየኛለህ። አቶ ወርቁ ሌሎችም ባልደረቦቻችን በዚህ ጥያቄ አብረው ይካፈላሉና አዳምጠን አቶ ንጉሱ እስኪ ወደ አንተ መለስ ልበልና ከሰሞኑ ወያኔ አዳዲስ አምባሳደሮችን መሾሙ ይፋ አድርጓል። ይህ ሰሞኑ ሹምሽርና መተካካት ካገዛዙ ውስጣዊ ቀውስ ጋር እንዴት ታየዋለህ? ከዚሁ ጋር ተያይዞ ደግሞ የሚሻሩ አምባሳደር ካድሬዎች ወደ ኢትዮጵያ እንዲመለሱ ሲጠየቁ አይመለሱም። ስለዚህ አምባሳደርነት ለስደት የሚለው ለሀገራችን ተስማሚ አባባል ነው ብለን ገምታለን። በመሆኑም የተሻሩት አምባሳደሮች የወያኔን ጥሪ እንዳልተቀበሉ ይሰማል። ለዚህ አቋማቸው ፍርሃታቸው ነው ወይንስ ጥቅማቸውን ስለሚቀድምባቸው ተመልሰው ወያኔን መቀላቀል የማይፈልጉት? እስኪ አንተ አብራራው። አመሰግናለሁ።
ይህ የተለያየ ምክንያት አለው። መጀመሪያ ነገር ራሱ የአንድ ሀገር አምባሳደር ሆኖ የመሾም እና የመላክ ጉዳይ ምን ያህል ከዲፕሎማሲ ጋር የተያያዘ ነው፣ ምን ያህል ካለው መንግስት የአጠቃላይ የፖሊሲ ይዘት ጋር የተቆራኘ ነው እና የተለያዩ ነገሮች እያነሳ እንደምንነጋገርበት የሚቻለን ረዥም ችግር ረዥም አስተያየት ሊሰጥበት የሚችል ነገር ነው። እነዚህ አብዛኞቹ አምባሳደሮች መጀመሪያ የተጠሩትም ሆነ አሁን ተላፉ የሚባሉት የዲፕሎማሲም ሆነ የሀገር ጉዳይ ላይ ብዙ ትኩረትም ያልነበራቸው የሌላቸው ናቸው። አብዛኞቹ በጥቅማ ጥቅም ወይ ደግሞ የተለያየ የፖለቲካ ተወያኔ የፖለቲካ ቡድን ጋር ተያያዥ ነው መሆን የህዝቡ ብሔር ብሔረሰብ እና የዘረኝነት ይዞታቸው ጋር በጥቅምና የፖለቲካ ወያኔ ለነደፈው የሀገር መበታተን ስራ ይጠቅማሉ ተብለው በተለያየ ደረጃ እያገለገሉ ከዛ ጋር በተያያዘ መሰረት የሚላኩና በየቦታው የሚሄዱትም ይህንኑ ጥቅም እንዴት ያስጠብቁ ይችላሉ? የሚሄዱት ደግሞ ያመጡት የሚችሉት ጉዳት ሊቀነሱ የሚችሉት ምን አለ ተብሎ እየተገመተ የሚላኩ መሆናቸው በብዙ መንገድ ለማየት እንችላለን። ከዛ ውጪ ደግሞ በጣም መከታተል የሚገባ በየሚሄዱበት ቦታ እነዚህ ሰዎች ከአምባሳደሮቹ ጋር አብሮ በተከታታይ የሚላኩ ሚኒስትር አማካሪነት በአማካሪነት በአንደኛ ጸሐፊነት በተለያዩ የስራ ደረጃዎች የሚላኩ አሉ። ዲፕሎማቶች አንዳንዶቹ ከእነዚህ የበለጠ ከወያኔ ጋር ቅርበት ያላቸውና በስለላ ድርጅቱ የተመረጡ የሚላኩ ናቸው። እነዚህ ደግሞ የበለጠ ለአምባሳደሩ ተጽዕኖ የሚያደርጉ ናቸው እና በየቦታው ዛሬ ማን ተልፏል በምንልበት ጊዜ ከስራቸው ስንመለከት እያንን ደግሞ ስንመለከት ያን ጊዜ ማን በምን ምክንያት እንደተላከ ማን ምን እንደሚሰራ የበለጠ መገንዘብ እንችላለን። እና አብዛኞቹ በጠቅላላ ማለት ይቻላል የተላኩት ወያኔ ጋር ቀንባር በተያያዘ ወይ እንደ ሽልማት እንደ ሪዎርድ የተሰጣቸው ናቸው። አለዛ ደግሞ አደጋ ሊያስከትሉ የማይችሉበት ቦታ ነው ተብሎ ለምሳሌ እዚህ ላይ መጥቀስ የምንችለው ቀጥታ የሚመጣልኝ ሁለት የተሾሙ ወይ በአምባሳደርነት የተላኩ ሰዎች አሉ ይመስለኛል። አንድ ካናዳ የኦሮሞ
የምርጫ ቦርድ
የኦሮሞ የሲቪል ሰርቪስ ሚኒስትርም የነበረ
አልማዝ
ማመናት ቀደም ብላ እንደውም የባህል ሚኒስትር አሁን ተጠሪ ነው እንደዚህም የነበረ እሷ ለምሳሌ ምንላችን በጣም ከዚህ ከኦፒዲዮ ጋራ በዚህ በነሱ በተፈጠረው ዋንዣ ውስጥ ቁልፍ ቦታ ስትጫወት የነበረች በስራ የደከማት በጣም የተንገላታችናት አሁን እዚህ ካናዳ አካባቢ ትንሽ ኦሮሞ እንቅስቃሴ ስላለ ያንን ልታስታግስልን ትችላለች ተብሎ እዛ ደግሞ ተስሯ የተኮለኮሉት ያው የወያኔዎቹ ሰዎች አሉ። ያንን እንትን ለማለት ነው ለመደጋገፍ ነው። ደቡብ አፍሪካ ደግሞ የሾሙት እንደዚሁ አንድ ሽፈራው ምንክስ የሚባል ቀደም ብሎ ትምህርት ሚኒስቴር ውስጥ ሲሰራ የነበረ ሰው ነው። ይህም ቢሆን እንደ ደቡብ አፍሪካ እና ጠቅላላው በደቡብ አፍሪካ ያሉ እንደ ዚምባብዌ እንደ ዛምቢያ እንኳን ሳይቀሩ ከዚህ መንግስት ጋር ያላቸው ግንኙነት በጣም የሻከረ ስለሆነ የተሻለ ሰው በቀጥታ በአምባሳደርነት መላክ ስለማይፈልጉ ወይ ስለማይችሉ እነዚህን ሰጡት አገልግሎት ተስራቸው ሰዎች እያደረጉ ያሰማሯቸው ናቸው። በተጨማሪ ደግሞ እንግዲህ የሚቀጥሉትን ጥያቄዎች ልንጨምርባቸው እንችላለን። በተለይ ቻይና ለምሳሌ የተላከው ራነ ገብረክርስቶስ በጣም ቁልፍ ሰው ነው። እንዴት እና ለምንድን ነው ቻይና የተላከው የሚለው ብዙ ሊያነጋግረን የሚችል ነገር ነው። ዋናው አሁን አንዳንድ አካባቢዎች እንደሚሰማው እዛ የነበረው ቁልፍ የወያኔ ሰው ስዩም መስፍን በህመም ትንሽ የሚሰቃይ መሆኑን እና ህመሙ እየጠናበት የሄደ መሆኑን እና በሕክምና ላይ የሚገኝ ስለሆነ ለስራ ብቁ ሆኖ ስላልተገኘ ይሄኛውን ሰውዬ ወደዛ የተላከበት ዋናው ምክንያት ተዚሁ ጋር የተያዘ መሆኑን ብዙ የውስጥ አዋቂዎች ይነግሩናል። እና የስዩም መስፍን የጤና መታወክ ነው ለዚህ ሰውዬ ወደ ቻይና እንዲሄድና ከቻይና ጋር ያለውንም የወያኔ ግንኙነት ለማዳበር ይረዳል ተብሎ የተመረጠ ቁልፍ ሰው ያው ብርሃነ ገብረ ክርስቶስ ነው። እንደውም እሱን ለውጭ ጉዳይ ሚኒስትርነት ያሰቡት እንጂ ለዚህ ቦታም የታሰበ አልነበረም። ግን ያደረሰባቸው የማህበራዊ ቀውስ የኢኮኖሚው ቀውስ ዛሬ ወደ ሽሽቱ ዓለም የሚያስጠጋቸውን እንጂ ለሀገር ጉዳይ የመስራቱ ነገር ከፉኛ እየሸሸቸውና መሰረታቸው የተናጋ መሆኑን በብዙ አቅጣጫ
ለመረዳት የምንችልባቸው ምልክቶች ናቸው።
በጣም ጥሩት ንጉሱ በጣም ሰፋ ጋብታ እንትን ብለው ገልጸዋል። እስኪ አትኮላ ቀድም አቶ ወርቁንም የጠየቁት ጥያቄ አለ። የተቃዋሚ ድርጅቶች አሉበትን ሁኔታ በምን ደረጃ ታየዋለ? ሌላው ደግሞ ያቶ ንጉሱ የጠየቁትን አሁን በዚህ በአምባሳደሮቹ አዲስ አምባሳደሮች በመሰየም ጉዳይና ቀሪዎቹ ወደ ኢትዮጵያ ሄድን በሚሉት ዙሪያ የሚሰማህን አንተ በኩል የሚሰማህን አንድ ላይ አብረህ ብዳሰው።
እሺ አመሰግናለሁ። አይ መጀመሪያ ያቶ ንጉሱ በሰጠው ላይ ትንሽ ለማከለህል አምባሳደሮቹ የተሾሙት ከሁሉ በላይ ቁልፍ የሆነውን ቦታ የሰጡት ለትግርኛ ተናጋሪው ነው። በተለይ ይሄ ያ ቡዳ በማን ነው በአቡዳቢና በቻይና ያለው ሁኔታ ዝም ብሎ የሚዘነጋ ነገርና ተድበሰሶ የሚተው ነገር አይደለም። ለምን ለዚህ እንደሚያረጉ ግልጽ ነው፣ ቅድም በዜናው ላይ ተነግሯል። ይሄንን ሀብት ማሸሽ ተጠያቂነት በሌለባቸው ሀገሮችና ተሸፋፍ ነው ሀብታቸውን ለማሸጋገር እንዲችሉ በሚያስችል ሁኔታ ምርጥ የሚያገኙአቸውን ምርጥ የወያኔ እንትኖችን ካድሬዎቻቸውን መሾም ነበረባቸው። በዚህ መሰረት አሁንም ቢሆን ለትግሮቹ እንዲሰጥ አርገዋል። እንግዲህ ሌላ የውስጥ ሀገር ያለው የፖለቲካና የሶሻል የማህበራዊ ማነው የኢኮኖሚ ቀውሶች ያስከተለው ሁኔታ ይመስለኛል። ከማማው ላይ ከስልጣን ማማው ላይ አውርደው ወደ ልዩ ልዩ አምባሳደር ቦታዎች ማደላደል የፈለጉትና ውስጣዊ ችግሮች በጣም እየተባባሱ ነው። ከኢኮኖሚ ቀውስ ጋር የፖለቲካ ቀውሱም የባሰ ሁኔታዎች ያስከተላቸው ነው። በዚህ በአገሪቷ ውስጥ በተነሳው የምንድነው በገቢ ላይ በግምትና በዘፈቀደ ህዝቡ ከንግድ ተቋሙ ላይ ከሚተዳደርበት ላይ ገንዘብ ክፈል የሚባለው ትዕዛዝ ህዝቡን አስቆጥቶታል። ይህ በወያኔ ላይ ከፍተኛ ድንጋጤዎችን ፈጥሯል። ሌላው አቶ ወርቁ በተናገረው ላይ የምለው እኔ ወደ ኦፖዚሽን መጀመሪያ የተቃዋሚዎች ላንሳና ተቃዋሚዎች የሚባሉ ነገር እንጃ እንግዲህ ይሄንን ከወያኔ ዘረኝነት ምን ተመረናል ብለን ካነሳን ኖኤልፍ እንደም ወስዋት ልጆች ተቃዋሚ ነን የሚሉት የወያኔ መጥፎ ገጽታ ይዘው ነው የሚራመዱት ያሉትና ይህ ገጽታቸው አሁንም ቢሆን የዘርን በዘር ላይ ያረፈ ዘርን ያሸተቱ በዛው ላይ አጥንት ንክሻ ላይ ነው የወደቁትና እስካሁን ድረስ የወያኔ 26 ዓመት ሙሉ ከነብልግና የተቀመጠው ይሁንኑ የዘር ድርጅቶች የሚሰሯቸው የማይረቡ ሆነ ጥላቻዎችንና በህዝብ መካከል ቅሬ እንትኖችን ልዩነቶችን የሚያባብሱ ካንነት ይልቅ መለያትን የሚመርጡ ስለሆነ ይሄ ለአውያና መች ሁኔታዎችን ፈጠረለትና ተቃዋሚ የሚባለው ነገር ለ26 ዓመት ሁሉ አንስተን ገመገምን ስለሆነ ይሄ ነው የሚባል ነገር የተፈጠረ ነገር ለምስከዛይ ድረስ በዚህ ላይ እንግዲህ የተጎዳው ይሄንን ያመራረ ጥወት በኢትዮጵያዊነት ላይ ትግል ማካሄድ አለመቻሉ አማራውን ለኢላማው የበለጠት በተከታይ የሆነ መዘዝ እንዲመጣበት እያደረጉ ነው ያሉትና እኔ ተቃዋሚ በየምለው ነገር ምንም ፋይዳ ያለው ነገር ሲሰረስልማ ላይ ከለከለ በየለማንሳት በጣም አስቸግረኛል። አሁንም አላማቸው በዘር ላይ ስብስብ ሽሚያው የወያኔን አላማ ተከትለን እንፈጽማለን ነው የሚሉት። አሁን በቅርቡ በኤርትራ በሻቢያ አቀነባባሪነትም የተወሰኑ ልጆች የተሰባሰበው አዲስ የህብረት እንትን ጥሪ ለማድረግ መሰናዶ ላይ ናቸው ይባላል። እንግዲህ ይሄንን ሁኔታ የሚመጣውን መከታተል ነው። እስከዛ ድረስ የተፈጠሩ እንትኖች አሉ፣ ጥምረቶች አንዳቸውም ውጤት ላይ ሳይሰጡ ስም እየተለዋወጡ እየመጡ ነው እና የኢትዮጵያ ህዝብ በዚህ ጉዳይ ላይ ከፍተኛ ቅሬታ ያለበት ይመስለኛል። እና አንድነቱን ይዘው ትግል ለማድረግ አለመቻላቸው ሌላ የዚህን የሁኔታውን የአገሪቷን ዘረፋ ምናምን በሚመለከት ኢኮኖሚ ዘረፋ ዝም መባል የሌለበትና ብዙ ቅስቀሳዎች መካሄድ ያለባቸው ይመስሉኛል። ከዚህ ከወታደራዊ አፈና እና ከሌላው ሁኔታ ጋር አንጻር የሀብት ድልድሉ ጉዳይ እያንዳንዱ ኢትዮጵያዊ ግንዛቤ ማስገባት ያለበት ይመስለኛል። እና ብዙ የፖለቲካ ድርጅቶች እንኳን የረባ ነገር ማይሰሩ ቢሆኑ ቢገኝም በሀብት ድልድል ላይ 95% ሆኖ ኢትዮጵያ ህዝብ በረሃብ አለም እየተጠበሰ ነው። በረሃብ በድህነት ላይ ያለ ነው። እና ሌሎቹ ምድረገነት የሆነችላቸው ለሌላው ለአብዛኛው ኢትዮጵያ ህዝብ ደግሞ
የረሃብ ጦማዳሪ እንኳን ሶስት ጊዜ ሊበላ አንድ ጊዜ ነው ብላ ታቃተው ጉርሻን በጉርሻ የሚሸጥበት ሀገር ውስጥ መድረሱን ይሄ ለሳስበን ይገባና የሀብት ድድድር ጉዳይ ከከወያኔ የወደፊት አላማ ጋር ተያዘ ስለሆነ ይሄን ሰፋ ያለ ውይይት የሚያስፈልግ ይመስለኛልና በዛ ትኩረት ሰጥተን ለበቀጣው በተለይ አሁን በዘናም ላይ ተገልጿል ይሄ በፖርት ሱዳን በኩል ያለውን የውጭ ንግዶችን በዛ ለመስረት የሚባለው ነገር ከላ መዘዝጋር አለ ምን እንግዲህ ቃዎች ይተራክፈው የት እንደሚመጡ ነው የሚነግረን ነው ያለና ይሄ ነገሮች እነዚህ ነገሮች ሪል ግንዛቤ ውስጥ ገብተው መወያት ያስፈልጋል አለ እሺ አመሰግናለሁ ተሰጠኝ እንት
አይ ጥሩ አቶ ወርቁ እየተከታተልከን ነው
አው ግን አቶ ወርቁ አልተሰማኝም የሁለቱም ያው መስመር ላይ ነኝ ያለው
ኦ ኦኬ
ያረብሻችሁ
አሁን እስካሁንም አይሰማህም ነበር
ያንተ ይሰማኛል ያቶ ተቆላና ያቶ ንጉሱ ግን አልተሰማህም
አይደና ምንም አሁን ወደኋላ እንመለሳው አንችልም እስኪ ወርቁ አንተ አሁን ሰሞኑን በተፈጠረው የዚህ የንግዱ ማህበረሰብ አሁን ያነሷቸው ያለውን የግብር ጫናን አስመልክቶ ህብረተሰቡን ወደ ከፍተኛ አመጽ ያሸጋገረውና ያሳደገው ነው ያለውና በየክፍለ ሀገሩ በየከተሞቹ ሁሉ ለማይወክለኝ አገዛዝ ግብር አልከፍልም ብሎ እስከመጫው ድረስ እስከመተናነቅ የደረሰበት ሱቁን ዘግቶ እስከመጥፋት የደረሰበት ሁኔታ ነው ያለውና ያ ቀደም ሲል የነበረው ትግል ከሱ ጋር ተጨምሮ ይሄ ህዝብ መጨረሻው ምንድነው የሚሆነው ነው ብለህ ምትቀርጥ
ትክክል እንግዲህ በሀገሪቱ ውስጥ ላለፉት 26 አመት የሰፈነው ስርዓት ኢትዮጵያዊነት አይደለም የጎሳ ፖለቲካ ነው የሰፈነው አላማው ሀገርን ቀደም ተናገር ያለው ሀገርን ታሪክን አንድነትን ማጥፋት ነው ትግልም ሲጀምሩ በኢትዮጵያ አንድነት ጥላቻ ላይ ተቆጥቁቶ ያደጉ ናቸው እና እነዚህ ግሩፖች ወይንም እነዚህ ኃይሎች ሀገሪቷን ያለሟታል ለሌላው ህዝብ በተለይ ለአማራው ለኦሮሞ ለሌላው ለጉራጌው ለአፋሩ ህዝብ ወይንም አንድነት እኩልነት የመጡ አይደሉም ይሄ አጀንዳቸው ነው የኢትዮጵያ ኢኮኖሚ ደቋል ሞቷል ላለፉት 26 አመት ጠፍቷል ሀገር ጠፍቷል የሀገር መሬት እየተቆረሰ ለባዕዳን ተሰጥቷል የጎንደር መሬት ተቆርሶ ለሱዳን ተሰጥቷል ኢትዮጵያ ወደብ ነበራት ወደቧን አሳልፈው ሰጥተዋል አያስፈልጋትም ብለው እና እንዴት አይነት ኢትዮጵያዊነት ነበር ከነዚህ ሰዎች የሚጠበቀው ኢትዮጵያን ማጥፋት ነበር የሚፈልጉት ዛሬ የመጣው የኢኮኖሚ ድቀት ላለፉት 26 አመት ሲሰሩትና ሲያልሙት የነበረውን ነው ዛሬ ገበሬው ነጋዴው ሲቪሉ ሆነው ማንኛውም ኢትዮጵያዊ በኑሮ ደስተኛ አይደለም ቀረጡን ወያኔ ስለጨነቀው የውጭ ምንዛሬ የለም ቀረጡን ጥፍ ሲያረግበት አሁን ህዝቡ ተነሳ ነጋዴው ተነሳ ይሄ ራሱ ትልቅ ካውስ ነው አልመረጥኩም አላቀህም ብሎ ያመጸበት ነው ከዚህ በፊትም መብቱ ሲጣስ በቀንጅቱ ጊዜ በ97 አይተናል ምርጫ ተብሎ የኢትዮጵያ ህዝብ አሸነፈ በጠበንጃ ወያኔ ስልጣኑ እንደገና ያዘ የአማራውን ህዝብ እያሳደደ ይገላል ኦሮሞውን ይገላል በሁለቱ ትልልቅ ህዝቦች ላይ እየፈጸመ ያለው በደል ቀላል በደል አይደለም ስለዚህ የኢትዮጵያ ኢኮኖሚ ያድጋል ወይ ይሻሻላል ብሎ 10% አድጓል ሲል የነበረው ይሄ ሆዳሙ ምሁርና አንዳንድ ለጥቅሙ የተገዛ ነው የኢትዮጵያ ኢኮኖሚ 10% ሊያድግ ቀርቶ ቁልቁል ወደ 100% ነው የሄደው እኔ አገሪቱ እንዴትም እንደቆየች መቼም በእግዚአብሔር ቸርነት ህዝቡ ሃይማኖት ስላለው አምላኳ ስለሚወዳት እንጂ እቺ ሀገር እኮ ተግጣ አልቃለች ኢትዮጵያዊነት ሳይሆን ዛሬ የሚያስፈልገው የውጭ ሀገር ዜጋ ከሆነ ትኖራለህ የደሃው ገበሬ መሬት እየተቀማ ለከበርቴዎች ለአረቦች ለቻይና ለህንዶች ይሸጣል በዛ ላይ የወያኔ አባል ስትሆን ነው እድገትም ተታገኘው ሹመትም ተታገኘው መማር ውጭ ሀገር ሄደህም ሌላው አልፈልግህም ካለው መቀመቅ ነው የሚገባው እና ሰሞኑን የተደረገው የኢትዮጵያ ህዝብ በገጠሩም በአምቦ ብትል በወለጋ ብትል በአማራው በሚኖርበት አካባቢ ለወያኔ ቀረጥ አንከፍልም በቃ አንገሸገሸን ያለው ለዚህ ላለፉት 26 አመት የደረሰበት የመብት የዜግነት ግፍ ዛሬ በየእስር ቤቱ የወደቀው ስንት ኢትዮጵያዊ ነው ነፃ ጋዜጠኞች ይታሰራሉ የፖለቲካ እስረኞች ሰዎች ይታሰራሉ አንተን ስም ይሰጣሃል ወይ? ያኔ ከፈለገ ቴሮሪስት ነው ይላል፣ አሸባሪ ነው። በኢትዮጵያ ሙስሊሞች የሰላም አፈላላጊዎች ላይ እየደረሰ ያለ ግፍ ተመልከት። ቴሮሪስቶች ብሎ ነው ለሰላም ነው የሚታገሉት። መብታችን ይከበር እኛም ጥያቄ ያለን ብለው በኢትዮጵያዊነታቸው ላይ ያሉትን የሙስሊም ብሔረሰቦች እስር ቤት ውስጥ አስገብቶ ግፍ እየፈጸመባቸው ነው። የዛሬ 5 አመት ጅማ ውስጥ በኢትዮጵያ ኦርቶዶክስ ሃይማኖት እምነት ተከታይ የሆኑ አንድ አባት ላይ በጌጀራ የገደላቸው የወያኔ ካድሬ ነው ጀለብያ ለብሶ። ነገር ግን በሁለቱ ሃይማኖት ላይ ትልቅ ችግር ለመፍጠር ይሄንን ያደረገው ቴሮሪስት ነው ይያለ ወንጅሏቸዋል። ኢትዮጵያ ውስጥ ቴሮሪስት የለም። ትልቁ ቴሮሪስት ወያኔ ነው። የሙስሊሙን ህብረተሰብ ቁርአን እየቀደደ ክርስቲያኑ ቀደደብህ ይላል። የክርስቲያኑን ገዳም እያቃጠለ ሙስሊሙን ቴሮሪስቶች ናቸው መተው ይሄንን ስራ እየሰሩት ይያለ። እንዲህ አይነት የመከፋፈል አገርን የማጥፋት ስራ እየሰሩ ነው። ስለዚህ ይሄ በኢኮኖሚው ዛሬ ቀረጥ ከፋለብን ብሎ ዛሬ የመጣ ትግል አይደለም። ላለፉት 26 አመት የኢትዮጵያ ህዝብ ሲታገል ሲጮ እኛ በውጭ ሀገር ሆነን በየ አካባቢው ይሄድን ስንጮክ ሊያዳምጠን የሚችል አንድም ኃይል የለም። የውጭው ኃይል ራሱ የውጭው መንግስታት ወያኔን ይደግፉታል፣ በኢኮኖሚ ይደግፉታል፣ በሞራል ይደግፉታል፣ በሚዲያ ይደግፉታል። የኢትዮጵያን ጉዳይ የትኛው ሚዲያ ነው በውጭ የሚያወራው? በዛ ላይ በውጭ በኩል ያሰማራቸው ብዙ ካድሬዎች አሉ፣ እሱ ሰላዮች አሉ። ይሄ ነጋዴው አስመጭና ላኪ ነኝ የሚለው እንጀራ አከፋፋዩ ሐዋላ ነጋዴው በሙሉ እኮ ለወያኔ የሚሰራ ነው። የኢትዮጵያን ገንዘብ እያደቀቁ ያሉት ብዙዎች ናቸው። እነው ኤልኤፍ ምን እየሰሩ ነው ያሉት? ኢትዮጵያን እያደሙ ነው ያሉት። ዛሬም የሚያነሱት የሚኒሊክን ታሪክ ነው። የሚኒሊክን ነው የሚኒሊክ ምንድነው የፈጸሙት? የጥቁር ህዝብ ምልክት ናቸው፣ የነጻነት ምልክት ናቸው። በሳቸው ላይ ነው ዘመቻ የሚደረገው፣ በአማራ ህዝብ ላይ ነው ዘመቻ የሚደረገው፣ በታሪካችን ላይ ነው ዘመቻ የሚደረገው። እነ ግንቦት ሰባት እነ ብርሃኑ ነጋ ምን እየሰሩ ነው ያሉት? አገርን ካጠፉት ጋራ ተመሳጥረው ለነሱ ለሆዳቸው ማደሪያ የሚሆን ገንዘብ እስከሰበሰቡ ጊዜ ድረስ የኢትዮጵያን ጉዳይ ዞር ብሎ የሚያይ እኮ የለም። በየትኛው እስር ቤት ነው ብርሃኑ ነጋ መጽሐፍ ጻፍኩ የተባለው? ይሄ ነጻነት ጎህ በወያኔ እስር ቤት ይሄ መጽሐፍ ይጻፋል? ለምንድን ነው እዚህ ሚስጥር የማይወጣው? የተሳሰረ በውጭም በውስጥም ኢትዮጵያን ለማጥፋት በተቃዋሚ ስም ያሉት በሙሉ አገር አፍራሾች ናቸው። ለኔ ታሪክ አፍራሾች ናቸው። እነ ብርሃኑ ነጋ የኢትዮጵያ ጠላቶችን ህዝቡ ዲያስፖራ ሲያጅባቸው እናያለን። ዛሬ ኢትዮጵያ ህዝብ የሚል ሰው የሚቀምሰው 5 ሳንቲም የለም። በጋራ ሆነን መቃወም ሲገባን፣ በጋራ ሆነን ለዛ ህዝብ መጮህ ሲገባን፣ እነ ብርሃኑ ነጋና እነ ኤልኤፍን የሚያጅቡ ማን ነው? ይሄ ሁሉ በታሪክ ተጠያቂነት ያመጣል። አሁንም የኢትዮጵያ ህዝብ እየታገለ ያለውን ትግል ለማጠፍ የህዝቡ ችግር እንዳይነሳ ብዙ ትግል በዲያስፖራውም በውስጥም እየተደረገ ነው እና የኢትዮጵያ ኢኮኖሚ ከወደቀ ቆይቷል። የኢትዮጵያ ሁሉ ነገር አልቆለታል። ህዝቡን አሁን አስተባብሮ ለለውጥ እንዲበቃ የሚያደርግ ኃይል ነው የሚያስፈልገው። የአንድነቱ ኃይል ተጠናክሮ መውጣት አለበት። የአንድነቱ ኃይል እንዳይወጣ ነው እነ ብርሃኑ ነጋ ዛሬ ሰራዊታችንን ጠቅልለን ወደ ኢትዮጵያ ገባን ይላል። የትኛውን ሰራዊት ነው? ኮዱን ነው ሰራዊት የሚለው? የኤርትራ ነጻ አውጪ ድርጅት የሚባለው ሻቢያ የኢትዮጵያ ጠላት ነው። አሁን ባለፈው ወር የነሱን 26 አመት የባርነት ሲያከብሩ በኢትዮጵያ ባንዲራን ሰንደቅ ዓላማ አቃጥለዋል። ከመቼ ጀምሮ ነው ሻቢያ ለኢትዮጵያ ወዳጅ የሆነው? ከመቼ ጀምሮ ነው ኢሳያስ አፈወርቅ ለኢትዮጵያ ህዝብ ወዳጅ የሆነው? የትኛው ሰራዊት ነው ግንቦት ሰባት አለኝ እየተባለ ሲያጭበረብሩና ገንዘብ ሲሰበስቡ የኖሩበት? ዛሬ ሰራዊታችንን ይዘን ወደ ኢትዮጵያ ገብተናል፣ እንደገና ለሌላ ልመና። ይሄ ሁሉ አንድነታችንን እያፈረሰው ነው።
ትክክል።
ኢትዮጵያዊነትን እየጎዳብን ያለን የኢትዮጵያ ህዝብ መከራ እየጨመረብን የመጣው በእንደነዚህ አይነት ነገር ስለሆነ ህዝቡ ነቅቶ የሚከተለውን መስመር ማስተካከልና ወደ አንድነቱ ጎራ መጥቶ ወያኔ አልቆለታል። ወያኔን ጥለን ደግሞ ኦኤልኤፍና ግንቦት ሰባት እንዲመጡብን ማድረግ የለብንም። እነሱም ያላቸው አጀንዳ አገር የሚያጠፋ ታሪክ የሚያጠፋ አማራን ህዝብ ጥላቻ ላይ ያላቸው ኃይሎች ናቸው እየተሰባሰቡ ያሉት። ስለዚህ መልእክቴ የኢትዮጵያ ኢኮኖሚ ወድቋል፣ የአገር ህልውና ጠፍቷል፣ በዚህ ጉዳይ ላይ ኢትዮጵያኑ እንደገና ተሐድሶ አድርጎ ለሀገሩ ለኢኮኖሚው ለአንድነቱ ለኩልነት እጅ ለእጅ ተያይዘን መታገል ይኖርብናል እንጂ ከነብራኑ ነጋ ነጻነት እናገኛለን ማለት ወያኔን መልሰን ስልጣን ላይ ማስቀመጥ ማለት ነው። ስለዚህ ትግሉ መቀጠል አለበት። አሁንም ትግሉ ወደፊት ነው። የኢትዮጵያ ህዝብ እየታገለ ነው። መብቱ ሞራሉ ተነክቷል። ለዚህ ሁላችንም የጋራ ትግል ያስፈልገናል እላለሁ አቶ ወርቁ።
በጣም በጣም አመሰግናለሁ አቶ ወርቁ። በጣም ሰፊ ማብራሪያ ነው የሰጠው። ሁሉንም አካቷል። ሁሉንም ለመግለጽ ሞክራል። በጣም ሰፊ ማብራሪያ ነው። አቶ ንጉሱ ባንተ በኩል የምትጨምረው ነገር አለ በዚህ ዙሪያ?
ያው በሙሉ የተያዘ ነው። እንደውም እዚህ ላይ እኔ ምናልባት ቅድም ተተናገርኩት ላይ ለመጨመርና አጠቃላይ መቼም የደረሰባቸው ቀውስ ወያኔዎች ከፍ ያለ ነው እና በተጨማሪ ላብራራም ፈልገው መቼም ዲፕሎማሲ ላይ በዲፕሎማሲው ላይ በመናተኩል
መልካም እሺ።
ዲፕሎማሲ ዋናው ፍላጎቱ ወዳጅን ለማብዛት እንጂ ጠላትን ለማበርከት አይደለም። አሁን የተላኩትም ሆነ ቀድሞ የተላኩት እንኳን የውጭ ሀገር ጠራት ለመሳብ ኢትዮጵያውያኑ ራሱ ያራራቁ የሚገኙ ያራራቁ ናቸው እንጂ ያሰባሰቡ አይደሉም። የውጭውን እንተው ያገሩንም ውስጥ እንደዚህ ያራራቁ በዚሁ በብሔር ብሔረሰብ ክልል እያሉ የተመረጡ የሚልኩት ለዲፕሎማሲ ስራ በቂ የማይነበሩ አሁንም ደግሞ ያልሆኑ ናቸው። ተዛ በተጨማሪ ቅድም አንድ አቶ ወርቁ ባነሳው ላይ ለመመለስ የሚያዳግታቸው ወይም ይወላውሉበት ምንድነው የሚል ነገር ተከሰ ነበር። አንደኛ ቅድም አቶ ወርቁ እንዳብራራው አገሪቱ ውስጥ ያለችበት ሁኔታ መጀመሪያ የተናጋ ነው። አሁን ተዛ ውጪ ተዚህ በፊት የተመለሱትን ጣፈንታ ወይ የገጠማቸውን ጉዳይ እንኳን ተከታትለን የምናውቀው ነገር ቢኖር እኔ አንድ ሁለት ምሳሌ ለመጥቀስ እችላለሁ። እዚህ ሀገር የነበሩ አምባሳደሮች ነበሩ። አንድ ብርሃኑ ከበደ የሚባል አንድ ዲና ሙፍቲ የሚባሉ እነዚህ ነው የጥንትም ጀምሬ ውጭ ጉዳይ ማውቃቸው የነበሩ ናቸው። አቶ ብርሃኑ ከበደም እነዚህን ሰዎች እዚህም ለማገልገል ጣረ። ተዛም ወደ ለንደን ላኩት። ተዛ ወደ አዲስ አበባ ተጠራ በኋላ ለብዙ ወራት ለብዙ እንደውም አመት ያህል ሳይሆን አይቀርም በደጅ ጥናት ሲያመላለሱት ነው የኖረው። ስራም ሳይሰጡት ምን ሳይሉት የተወሰነ ደሞዝ ያገኘ ሲኖር ከረመ። ተዛ በኋላ ትንሽ አሁን እንደ በሽታም ይሄ ኦቢሲቲ የሚሉት የውፍረት ነገር ትንሽ አጥቅቶት ትንሽ ችግር ውስጥ እንዳለ ሰማለሁኝ። ተዛ ውጪ ግን መጨረሻ ደው ቢቸግራቸው የዚህ ደቡብ ሱዳን ክትትል እንዲያደርግ እዛ መድበውታል። ተዛ ጋር በተያያዘ ጉዳይ አዲስ አበባ ውስጥ ሆኖ እንዲሰራ አርገውታል የሚል ነገር ሰምቻለሁ። ተዛ አብዛኞቻችሁ እዚህ ሀገር መጣቁት የነበረው ዲና ሙፍቲ ነው። አቶ ዲና ሙፍቲም እዚህ በተቻለን ማገልገል ሞከረ። ተዚህ ተጠራ። ተዛ ምንድነው ያደረጉት ወደ አዲስ አበባ ተወሰዱ በኋላ ምንም የፖሊሲ ወይ የፖለቲካ ጉዳይ አይደለም እንዲከታተል ያደረጉት። ይሄን ሰውዬ የፕሬስ ክፍል ወይ ደግሞ የሚኒስትሩ አፈጉባኤ ነው ያደረጉት። ይሄም ማለት የፕሬስ ወረቀቶች እየለቀመ እሱን ማቅረብ፣ ተዛ ውጪ እሱ መክሮ የሚሰጠው የፖሊሲ ሐሳብ ሊኖር አይችልም። ሌሎች የፖለቲካ አማካሪዎች መክረው ያንን እነሱ የተናገሩትን ለሚኒስትሩ አቅርበው ተዛ ያ ይሄ የኢትዮጵያ ፖሊሲ ነው ብሎ እንዲናገር አድርገው 3 ነው 4 አመት ታስለፈለፉት በኋላ ለዛ ካሳ እንዲሆን ብለው ደግሞ ወደ ናይሮቢ አምባሳደር ብለው ላኩት። ተስሩ ግን እዛም አሁን ናይሮቢ ላይ እንደምንሰማው አውሮትም ያገለግለው በሚኒስትር ካውንስልነት
የራሳቸው የትግራይ
ሰው ነው የትግራይ ሰው ሆኖ በእንደዚህ አይነት ስርስር እና ውስብስብ ሁኔታ ውስጥ እየከተቷቸው እና ብዙዎቹ ለመመለስም የሚዳዱት ወዚህ የግርማ ምሩ የሚባለው አሁን ትልቅ ችግር ውስጥ እንዳለ ይሰማል። ቺዚም ሀገር የነበረችው በዚህ ምክንያት እንዳልተመለሰም ነው የምንሰማው። ሳውን ድረስ ዋሽንግተን ያለው
አልተመለሰም።
አዎ እዚህ ደግሞ የነበረችው ወይንሸት ታደሰ የምትባለው እንደውም አንዳንድ ቦታ ላይ ስትናገር ነበር ተብሎ እንደምንሰማው እንደ አንድ አመት ሁለት አመት ኮንጨምርልሻለን ብለው ነበር እንደው እንዴት እንዳደረጉኝ ብላ በኋላ ተወላወለች። በኋላ መመለሷን ሰምቻለሁ። ግን እንግዲህ እሷ ባንድ ወኩልም የተመለሰችው ባለዋ ኢንጂነርና ተዚህ ተቻይኒዞች ኩባንያ ጋራ
የሚሰራ ይሄንን የአዲስ አበባ አዲስ የገጠሙት የባቡር ይሄ
አላንተን የባቡር መስመሩ
ተሱ ጋር የተያዘ ስራ ይሰራ ሰው ነው ተብሎ ለኑሯችን እዚህም በትመጪ ይሻላል ግድ የለም ምን ይወለን ነገር ተባብለው ተማክረው የተመለሰችናት እሷም ግን አሁን እንደሰማሁት በጣም ያስደነገጣት እዛ ተመለሰች በኋላ ትንሽ ተበፊት ተነበራት የተሻለ ስራ አገኛለሁ ብላ ነበር ግን እዚህ ቻይና ተላኩት ታቶ ብርሃነ ገብረ ክርስቶስ ጋር የቅርብ ግንኙነት እንደነበራቸው ይወሳል ወደዚህም ሀገር እንድትመጣ ያደረጋት እሱ ነው ተብሎ ያኔ እሱ የውጭ ጉዳይ ሚኒስትር ዴታ ነበር እና እሱ ደግሞ ወደ ቻይና መሄዱ እጅግ ያሳሰባት መሆኑን ተተለያየ አቅጣጫ እንሰማለን አሁን ተተመለሰ እና እንዲህ አይነት ነገሮች ያልተረጋጋ በግል ህይወታቸው ላይ ያልተረጋጋ ሁኔታ ስለሚያጋጥማቸው ያገሪቷም ሁኔታ የተረጋጋ አይደለም እንደገና ደግሞ እነዚህ ግለሰቦች በዛ ባልተረጋጋ ሁኔታ ላይ የቤተሰብ ጉዳይ አለ የልጆች ጉዳይ አለ ይሄ ሁሉ
በጣም ውስብስብ ያደርገዋል ነገራቸው
ስለሚያወሳስበው በዚህ ምክንያት ነው ብዙዎቹ ሊመለሱ ማይፈልጉ የተተመለሱ በኋላ ደግሞ ከባድ ችግር ውስጥ የሚወድቁ
መልካም ይሄን ሁሉ አትተን ምን ጨርሰው አይመስለኝም የኢትዮጵያ ችግር በጣም ሰፊ ነው በጣም ብዙ ጣጣ ያለበት ነው አተኮላ እንደማጠቃለያ አድርገ የምታቀርበው ጥሪ ወይም ተቃዋሚው በምን መልኩ መደራጀት አለበት ወደ የታክታጫ መሄድ አለበት የምትለው የምትተለመው ወይም ሐሳብ የምትሰነዝረው ካለ ባንተ እናጠናቀውና ግዜም ስለለለን እንደ መጨረሻ ሐሳብ እናድርገው
እሺ አይ የመጨረሻውን ካስተያየት ከበድ ያለ ነው በላይ ግን እንመለስበት አንድ አድማጭ ሌሎችም ሲደውሉ ነበር ምን መልእክት እንዳላቸው አላቅም ግን አንድ አድማጭ ደውለው የተናገሩትን ይድረስ ለስላሉ መልእክቱ ልናገረው መሰለኝ ምን እንዳሉ ነው ያሉት ነገር በዚህ አከባቢ ስዊድን ማለታቸው ነው 20000 30000 ዶላር እየተቀበሉ ወደ ተቋሙ ድርጅት የሚቀላቀሉም አሉ ከሀገር የሚላኩ ባንዶች ማለታቸው ነው ምን ማንዶን ስላልተናገሩ አስቸጋሪ ነው
ያው መልእክቱ ምን
ይጥራው ያው እንደዚህ ምክንያቱም ለማከብርም ደውሉት ለማለት ያህል ነው ለወደፊቱ ምናልባት ሀቅ ነገር ካላችሁ ለማንዶን ይናገሩ በመረጃ የተደገፈ ማለት ነው እኔ አንዳንድ ነገሮች ብዬ ሰዓታችን ትንሽ ስለሆነ እንግዲህ እኔ ለማስበው ከሆነ እንግዲህ እንደሰውም ልጅ ፍጥሩ ሆነን አስበናው ተናውረደን የማንቀበላቸው ብዙ ነገሮች አሉ ያኔ ስራ በሚመለከት ወያኔዎች ከራሳቸው ዘር ውጪ ሌላውን ማመን ያቃታቸው አገራው ዳሚ ተግባር ላይ እንደተሰማሩ ደግሞ እንደጋመን ማንሳት እንደመወያት ይኖርብናል ይሄንም ያያየን ነው ግን አንድ መልእክት ማስተላለፍ ፍጡር መሰለኝ ለዘለው ያኔ ድንጋፊዎችም ቢሆኑ ኢትዮጵያን በክፋት ጉዳና ወዳስከፊውነታ እየወሰዳት ያለው ሁኔታ ህብረተሰቡን እየበከለ ያለውን አስከፊ መርዝ በሚገባ ተረድተው ምናልባት የናይን ያወጣ በደና ግፍ ዘረፋ መቃወም ያለባቸው በአንኝነት ራሳቸው የትግራይ ተወላጆች መሆን አለባቸው የሚል እምነት ነው ያለኝ ለዲሞክራሲ ለህልውና ለሀገር ክንድነት የሚታገለውን ከመክሰስና ከመወንጀል ይልቅ ሌላውን በጸረ ትግሬነት መኮንኑን ትተው በቅድሚያ ማውገዝ ያለባቸው የሚገባቸውም የወያኔ ፋሽታይ ቡድን ነው ይህን ካደረግም ምናልባት የጸረ ዘረኛ የቤት ስራችንን ሁላችን ተባብረን ሰራ ማለት ነው ይሄን አርቆ ማያትና ማሰብ የጎደለው ነው ያናጫፋሪ መውቀሱ ተገቢ ነው ላለው ምክንያቱም ይሄን ነገር ብዙ ጊዜ የሚከሰሰውና የሚወነጀለው የተቋሙ ክፍል ነው በምን መልኩና ይሄንን እንዲያስቡበት ለማሳሰብ ያህል ነው ሌላው የተቋሙን ክፍል ወይንም ጎራ በመልክ እየታገነም እና ማራጮች አሉን ምን ቪዥን አለን እነሱን በላይ እየተመለሰን ነው ያይባቸው እንችላለን አሁን ሰዓታችንም
መልካም
ነው ለብዙ ማጠቃለል አስፈልጋኝ መሰለኝ
በጣም አመሰግናለሁ አቶ ንጉሱም የምትጨርሰው አለ የምትጨምረው ነገር አለ መልካም አድማጮቻችን የዛሬውን ውይይት በዚሁ እንቋጫለን እንግዶችም ስለሰጣችሁት ማብራሪያ በጣም በአድማጮችስም በጣም አመሰግናለሁ አድማጮ ቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ለማጠናቀቅ ጥቂት ደቂቃዎች ይቀራሉ። የዛሬውን ስርጭት ያስተናገድናችሁ ንጉስ ታምራት ተኮላ ወርቁና እኔ ሞርቁ ሞላ ነበር። ደህና ቆዩልን ይላል። በዚሁን ሰናበታለን። ደህና እንክረም። ድል ለኢትዮጵያ ህዝብ።
I'm gonna be the guitar.